ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ምሽት መስከረም 12 2016 ዓ.ም ምረት ዝግጅታችን ጀመረ። ግጭት ድርቅና መፈንቅለ መንግስት እያመሳተ የሚገኘው አፍሪካ ኒውዮርክ ላይ እየተካሄደ ከሚገኘው 78ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ መፍትሄ የሚሆን ውሳኔ እንደምትጠብቅ ባለሙያዎች ገለጹ።
ለውጥ ስንል በኢኮኖሚ ሊታይ ይችላል፣ በሀገራት ፉክክር ሊሆን ይችላል። ከዛ ደግሞ የሀገራት ፉክክር እያገለላቸው የመጡ ካሉ ሀገራት አንጻር ሊታይ ይችላል ማለት ነው።
የሰማችኋቸው በውጭ ጉዳይ ኢንስቲትዩት የፖለቲካ ሳይንስ ዋና ተመራማሪ ዶክተር ዳርስ ከዳር ታየ ናቸው። በምሽቱ በዚህ ዙሪያ ዘገባለን። የሙዚቃ ቃናና ሌሎች ጥንቅሮችም ይኖሩናል። ሰላም ጤና ይስጥልን የተከበራችሁ አድማጮች እንደምን አምሽታችኋል። ፕሮግራሙን በመምራት አብሬያችሁ የምቆየው ኤደን ገረመው ነኝ። ጽዮን ግርማ የመርሃ ግብሩ ዋና አዘጋጅ፣ ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅታችንን ከመደበኛው የሬዲዮ ሞገድ በተጨማሪ በዌብሳይታችን amharic.vnews.com ላይ ትከታተሉ ዘንድ በአክብሮት እንጋብዛለን። እስከ ምሽቱ 4 ሰዓት ድረስ አብረናችሁ እናመሻለን። እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜናዎች እናስደምጣችሁ።
እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ስመኝሽ ቆየ ነኝ። የኢትዮጵያ ምክትል ጠቅላይ ሚኒስትር ደመቀ መኮንን በኒውዮርክ እየተካሄደ ባለው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ዛሬ ባደረጉት ንግግር የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በአዲስ መልክ እንዲዋቀር ኢትዮጵያ እንደምትደግፍ አስታውቀዋል። የጸጥታ ምክር ቤቱን ማሻሻል ምርጫ ሳይሆን የግድ አስፈላጊ መሆኑን ኢትዮጵያ ታስመርበታለች ያሉት ጠቅላይ ሚኒስትር ደመቀ የተሻሻለና ለሚፈለገው ዓላማ መዋል የሚችል ሁሉንም ያካተተ ምክር ቤት ያስፈልገናል ብለዋል። የዓለማችንን ሰላምና መረጋጋት ስጋት ውስጥ የሚጥሉና ውጥረቶችን የሚያባብሱ የፖሊሲ ምርጫዎችን በብዛት ያስተዋልን ነው ያሉት ጠቅላይ ሚኒስትሩ የአፍሪካ ህብረት በጋራ በያዙ ተቋም መሰረት አፍሪካ በጸጥታው ምክር ቤት ቋሚ መቀመጫ እንዲኖራት ማድረግ በፖለቲካውም ሆነ በመርሆ ደረጃ ተቀባይነት ያለው ነው ብለዋል። ጠቅላይ ሚኒስትሩ በንግግራቸው ሀገራት በተናጠል የሚያሳልፉት ማዕቀብና ኃይልና ማስፈራሪያን በመጠቀም የሚወሰዱ የጸጥታ እርምጃዎች የመንግስታቱን ድርጅት መርሆዎችና ዓለም አቀፍ ህግጋትን የሚጻረሩ መሆናቸውንም የገለጹ ሲሆን ኢትዮጵያ በማደግ ላይ ባሉ ሀገራት የሚወሰዱ ተመሳሳይ እርምጃዎችን ትቃወማለች፣ ያለምንም ቅድመ ሁኔታም እንዲነሱ ትጠይቃለች ብለዋል። ልዩነቶችን ለመፍታት በሉዓላዊ ሀገራት መካከል ያለው ዲፕሎማሲያዊ ውይይት ዋና መሳሪያ ሊሆን እንደሚገባ ልናሰምርበት እንወዳለን ያሉት የኢትዮጵያ ጠቅላይ ሚኒስትር የተባበሩት መንግስታት አሁን የሚመራበት አጠቃላይ ስርዓት ማሻሻያ እንዲደረግበትም ጠይቀዋል። በዚህ መሰረት በመጽሐረ ቃሉ ብሪክስ በመባል የሚታወቀው የአምስት ፈጣን አዳጊ ሀገራት ጥምረት ቀዳሚ ሆኗል ያሉት አቶ ደመቀ ኢትዮጵያ የቡድኑ አባል እንድትሆን በመጋበዟም አመስግነዋል። የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ ብሔራዊ የደህንነት አማካሪ የሆኑት ሐሰን ሼክ አሊ ለተባበሩት መንግስታት ድርጅት በጻፉት ደብዳቤ የአፍሪካ ህብረት ልዑክ ወታደሮች ሁለተኛ ዙር የመውጣት ሂደት ለ90 ቀናት እንዲዘገይ ጠይቀዋል። የተያዘው ቅድ የሚቀጥል ከሆነ የህብረቱ 3000 ወታደሮች በመስከረም መጨረሻ ከሶማሊያ ለቀው እንደሚወጡም በደብዳቤው ተመልክቷል። እንደ አውሮፓውያን አቆጣጠር እስከ 2024 መጨረሻ የአፍሪካ ህብረት ሰላም አስከባሪ ኃይሎችን ከሶማሊያ አስወጥቶ ለመጨረስ የተያዘው ቅድ ሶማሊያን አጣብቂኝ ውስጥ የከተታት ሲሆን የተያዘው የጊዜ ገደብ ሳይልቅ በትጥቅ አቅርቦት በደንብ ያልተደራጁት የሶማሊያ የጸጥታ ኃይሎች አልሻባብ በሀገሪቱ መንግስት ላይ የደቀነውን ስጋት መቀልበስ ይችሉ እንደሆን እርግጠኞች አይደሉም። አስተያየት ለመስጠት ስልጣን እንደሌላቸው በመጥቀስ ስማቸው እንዳይገለጽ የጠየቁ አንድ ዲፕሎማት ለአሜሪካ ድምጽ እንደተናገሩት የሶማሊያ መንግስት ጊዜው እንዲገፋ የጠየቀው በኢትዮጵያና በዩጋንዳ መንግስት የተደገፈው በሀገሪቱ ላይ ተጣለው የመሳሪያ ማዕቀብ የማንሳት ጥያቄ መልስ እስኪያገኝ ነው። አድማጮች፣ የዜና የሚተላለፍላችሁ ከአሜሪካ ድምጽ ራዲዮ ነው። በባህር ላይ ሲጓዙ ለመስጠማደጋ የሚጋለጡ ሰዎች መታደግ አለባቸው ሲሉ የካቶሊካዊት ቤተክርስቲያን ሊቀነ ጳጳሳት አቡነ ፍራንሲስ ተናገሩ። አቡነ ፍራንሲስ ይህን ያሉት ፈረንሳይ ውስጥ በመትገኘው ማርሴል ከተማ ለመርከበኞችና ለስደተኞች በተዘጋጀ መታሰቢያ ላይ ነው። አቡነ ፍራንሲስ ስደተኞችን ከመታደግ ለማስቆም የሚደረገውን ጥረት የጥላቻ ምልክት ሲሉን ገልጸውታል። አብዛኛውን ጊዜ ስደተኞችን የሚያመላልሱት ህገወጥ አዘዋዋሪዎች በጀልባ ላይ ጥለዋቸው የሚሄዱ ሲሆን አንዳንድ ጊዜ የነፍስ አድን ተቋማት ስደተኞችን እንዳይታደጉ በአውሮፓ ሀገራት ይከለከላሉ ወይም የማዳን ተልእኳቸው ይዘገያል። በዚህ ምክንያት ይህ የሚያምር ባህር ትልቅ የመቃብር ስፍራ ሆኗል ያሉት አቡነ ፍራንሲስ በርካታ ወንድሞችና እህቶቻችን በአግባቡ የመቀበር መብት እንኳን ተነፍጓቸዋል ብለዋል። የሮማ ካቶሊክ ቤተክርስቲያን መሪው ስደተኞችን የሚታደጉትን ግብረሰናይ ቡድኖችን አመስግነዋል። በመጨረሻም በኮሪያ ባህረ ሰላጤ ወይም ፔኒንሱላ ሰላምና ጸጥታን ለማስፈን የሚደረገውን ጥረት ለመደገፍ የቻይና ፕሬዝዳንት ጂ ጂንፒንግ ደቡብ ኮሪያን ለመጎብኘት በቁም ነገር ያሰቡበት እንደሆነ ዮንሃፕ የተሰኘው የደቡብ ኮሪያ የዜና ተቋም ዘግቧል። ቻይና ትብብር ለማድረግ ያላትን ቁርጠኝነት ያሳየችው ቻይና፣ ጃፓንና ደቡብ ኮሪያ በመጪው ሳምንት መስከረም 15 የሶስትዮሽ ንግግር ለማድረግ ቀነ ቀጠሮ ከያዙበት ቀን ቀደም ብሎ ሲሆን ሶስቱ ሀገራት ከሶስት አመት በኋላ ለሚያደርጉት ንግግር መንገድ ይጠርጋል ተብሏል። ቻይና በሁለቱ ኮሪያዎች መካከል የሚደረግ ውይይትን እንደምትደግፍና በኮሪያ ባህረ ሰላጤ ሰላምና ደህንነት እንዲሰፍን ጥረት እንደምታደርግ ሺ መናገራቸውን ዮንሃፕ ጨምሮ ዘግቧል። ሃን በበኩላቸው ከሰሜን ኮሪያ ጋር ባለው ግንኙነት ዙሪያ ቻይና ገንቢ ሚና እንድትጫወት መጠየቃቸውም ተገልጿል። በዚህ ወር መጀመሪያ የሰሜን ኮሪያው መሪ ኪም ጆንግ ኡን በሩሲያ ጉብኝት ማድረጋቸውን ተከትሎ በሁለቱ ኮሪያዎች መካከል የነበረው ውጥረት የጨመረ ሲሆን ጉብኝቱ ዩናይትድ ስቴትስ፣ ጃፓንና ደቡብ ኮሪያን አስቆጥቷል። አድማጮች ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ከቀሪዎቹ የቀዳሚ መሰናዷችን ጋር መልካም ቆይታ።
ዶልዴን ካለም ዙሪያ ለተሰባሰቡ ዜናዎች አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የቀዳሚው ምሽት መስከረም 12 2016 ዓ.ም መሰናዷችን ነው እየተከታተላችሁ የምትገኙት። አሁን ለምሽት ወደ ያዝናቸው ዘገባዎች እንሻገር። ግጭት፣ ድርቅና መፈንቅለ መንግስት እያመሳሰተ የምትገኘው አፍሪካ ኒውዮርክ ላይ እየተካሄደ ከሚገኘው 78ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ለችግሯ መፍትሄ የሚሆን ውሳኔ እንደምትጠብቅ ባለሙያዎች ተናገሩ። በኢትዮጵያ ለበርካታ አመታት በዲፕሎማትነት ያገለገሉት አምባሳደር ተፈራ ሻውልና በውጭ ጉዳይ ኢንስቲትዩት የፖለቲካ ሳይንስ ዋና ተመራማሪው ዶክተር ዳንስ ከዳር ታየ በጉባኤው ላይ ስላላቸው መልከታ የአሜሪካ ድምጽ ጠይቋቸዋል። አስማማው ነው ተከታዩን አዘጋጅቷል።
በዓለም አባል ሀገራት መሪዎች ተሳታፊነት በየአመቱ በአሜሪካ ኒውዮርክ የሚካሄደው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ 78ኛው መደበኛ ስብሰባውን ካለፈው ማክሰኞ ጀምሮ በአሜሪካ ኒውዮርክ እየተካሄደ ይገኛል። የዓለም አቀፍ ጉባኤ ዓለማችን ከቅርብ ጊዜያት ወዲህ በገጠሟት አዲስ ለውጦችና ተግዳሮቶች ውስጥ እያለፈች ባለችበት በዚህ ወቅት እንደመካሄዱ መጠን ተጠባቂ እንደሆነ በውጭ ጉዳይ ኢንስቲትዩት የፖለቲካ ሳይንስ ዋና ተመራማሪው ዶክተር ዳንስ ከዳር ታየ ይናገራሉ።
ለውጥ ስንል በኢኮኖሚ ሊታይ ይችላል፣ በሀገራት ፉክክር ሊሆን ይችላል። ከዛ ደግሞ የሀገራት ፉክክር እያገለላቸው የመጡ ካሉ ሀገራት አንጻር ሊታይ ይችላል ማለት ነው። ዓለማችን ከቀዝቃዛ ዓለም ጦርነት ማብቃት በኋላ ለሀያ ሰላሳ ዓመታት የተረጋጋ አይነት ስርዓት ዓለም አቀፍ ስርዓት የነበረበት ሁኔታ ነበር። ነገር ግን አሁን በከፍተኛ ደረጃ እያደጉ የመጡ እነ ቻይና፣ ህንድ የመሳሰሉ ሀገራት በዓለም ስርዓቱ ላይ ራሳቸው ጉልህ ተዋናይ እየሆኑ የመጡበት ሁኔታ አለ እና ነባሩ የዓለም ስርዓት ላይ ጥያቄዎች እየተነሱ ያለበት ሁኔታ አለ። ከዛ በዘለለ ደግሞ ባለፉት ሶስት አራት ዓመታት በኮቪድ ምክንያት ዓለም ከፍተኛ የሆነ ራሱ በሽታው የፈጠረው ጫና ነበረ። ከዛ ደግሞ በሽታውን ተከትሎ የተፈጠረ የኢኮኖሚ ቀውስ አለ።
ካውንስልም ከጫናው አለማገገም በፍጥነት አለማገገም አለ። ይሄ ሁኔታ ባለበት ፉክክር ባለበት ነው እንግዲህ አሁን የተባበሩት መንግስታት ድርጅት ጉባኤ እየተደረገ ያለበት ብዙ ትብብር የሚጠይቅበት ዘመን ላይ ነው ዓለም ያለችው። ነገር ግን ደግሞ ለትብብር አስቻይ የሆኑ ሁኔታዎች በከፍተኛ ሁኔታ እየቀነሱ ያለበት ዓለም ላይ ነው አሁን ያለነው።
ዶክተር ዳርስ ከዳር አመታዊ ጠቅላላ ጉባኤ የአባል አገራቱ የግንኙነት መድረክ ሆኖ እንደሚያገለግል ጠቅሰው የተለያዩ ፍላጎቶቻቸውንና የገጠሟቸውን ችግሮች የመነጋገሪያ አጀንዳ እንዲሆኑ የሚያቀርቡበትም ጭምር ነው ይላሉ። ብዙ ጊዜ በጠቅላላ ጉባኤው የውይይት አጀንዳና ትኩረት ላይ ልዩነቶች የሚስተዋሉት በዚህ ምክንያት እንደሆነ የሚያስረዱት ዶክተር ዳርስ ከዳር ዘንድሮም ይህ እንደሚጠበቅ ይጠቁማሉ።
ምዕራባውያን አሁን ዩክሬን ትልቅ አጀንዳ አድርገው ሊያነሱት ይችላሉ። ታዳጊ ሀገራትና ቻይና ደግሞ የዘላቂ ልማት ግቦችን እንደ ትልቅ አጀንዳ፣ ምክንያቱም ቻይናን በምናይበት ጊዜ ከሌሎች ታዳጊ ሀገራት ጋር ያላትን ግንኙነት ለማሻሻልም ለማጠናከርም አንድ፣ ሁለተኛ ደግሞ የእሷ ፖሊሲዎችን ለማስፈጸም የዘላቂ ልማት ግቦች ትጠቀማለች። በዩኤን ውስጥም ለእነዚህ ግቦች መሳካት ፋይናንስ ከማቅረቡ ጀምሮ ትልቅ አስተዋጽኦ ታደርጋለች። እሷ ደግሞ ያኛውን ፍላጎት ላይ ትኩረት ልታደርግ ትችላለች። ይሄ የተፈጥሮ አደጋ፣ የአየር ንብረት ለውጡ እንደ አጀንዳ ደግሞ ትኩረት አድርገው የሚያነሱ ይኖራሉ እና የአገራት መካከል የአጀንዳ ልዩነት አለ፣ ትኩረት የመስጠት ልዩነት አለ። በአንድም በሌላ መልኩ የታየው የጂኦ ፖለቲካው ፉክክርም መገለጫ ሆኖ እናገኘዋለን የአጀንዳዎች የትኩረት ልዩነት።
በኢትዮጵያ በልዩ ልዩ መንግስታዊ ስርዓቶች ውስጥ ለበርካታ ዓመታት በዲፕሎማትነት ያገለገሉት አምባሳደር ተፈራ ሻውል በበኩላቸው በመድረኩ የሚነሱ የውይይት አጀንዳዎችና የውሳኔዎች ተግባራዊነት በዓለም አቀፍ ስርዓቱ ላይ ከፍ ያለ ተጽዕኖ ባላቸው ሀገራት ፍላጎት እንደሚወሰን ያስገነዝባሉ።
አሁን ካለችበት የዓለም ችግር ለመውጣት የፖለቲካ ቆራጥነት ያስፈልጋል። በተለይም በሰብአዊነት ላይ የተመሰረተ፣ በህዝቦች ደህንነት ላይ የተመሰረተ፣ በዓለም የአየር ንብረት መጠበቅ ላይ ወይም መሻሻል ላይ የተመሰረተ እንዲሆን አብዛኞቹ ሀገሮች ሲያምኑ ይሆናል። እንደተለመደው ብዙ ውሳኔዎች ይተላለፋሉ። ቢተላለፉም የሚገጥም የሚተገበሩም የማይተገበሩም አሉ። ለመተግበር ግን ጡንቻ ያስፈልጋል። ዝም ብሎ ትንንሹ ሀገር ሁሉ ይሄ ይደረግ ይሄ ይደረግ ብሎ ሲጮህ እርግጥ እዛ ላይ አብረው ያጨበጭባሉ፣ በኋላ ግን ብዙዎቹ አይፈጸሙ። ዞሮ ዞሮ ማን ነው ፈጻሚ የሚባለው ነገር ሲታይ የዩናይትድ ስቴትስ መንግስት ከፍተኛ ተጽዕኖ አሉ። ወደድነን ጠላንም ዞሮ ዞሮ የዩናይትድ ስቴትስ ተወካዮች የሚከተሉት እና አብረው አጅበው የሚደረገው የስብሰባ ውሳኔ አሰጣጥ የበላይነት ተቀባይነት አለው።
የተባበሩት መንግስታት ድርጅት አሁን ባለው ዓለም አቀፋዊ ስርዓት ሰላምና ደህንነትን የሚያስጠብቅ ባለ ብዙ ወገን ተቋም እንደሆነ ይታመናል። ከቅርብ ጊዜያት ወዲህ ግን ከውክልናና ገለልተኝነት ጋር በተያያዘ በአባል አገራቱ ትችቶች ሲሰነዘሩበት ይስተዋላል። እነዚህ ትችቶችና ጥያቄዎችም በጠቅላላ ጉባኤው ዓመታዊ ስብሰባ ወቅት ጎላ ብለው ይሰማሉ። ዶክተር ዳርስ ከዳር ታየ እንደሚሉት በተለይ ድምጽን በድምጽ የመሻር መብት ባላቸው የጸጥታው ምክር ቤት ውክልና ላይ የሚነሱ ትችቶች አሁን በብዛት እየተስተጋቡ መጥተዋል።
በተባበሩት መንግስታት ድርጅት ውስጥ በሚገኙ በጣም ብዙ ሌሎች ተቋማት፣ ከስሩ ባሉ ሌሎች ተቋማት ብሪተን ውድስ ኢንስቲትዩሽንስ የሚባሉት የአይኤምኤፍ፣ ወርልድ ባንክ የምንላቸው፣ የዓለም ንግድ ድርጅት ሁሉም ላይ አሁን የሪፎርም ወይም የማሻሻያ ጥያቄ እየተነሳ ነው ያለው። የሁለተኛ ዓለም ጦርነት ሲያበቃ አሜሪካ አሸናፊ ሆና ወጣች። ከዛ እሷ ደግሞ በዓለም የዓለም ሰላም ሊጠበቅ የሚችልባቸው ተቋማት ስትመሰረት በሰላምና ደህንነት እና በፖለቲካ የተባበሩት መንግስታት ድርጅት ነው የተመሰረተው። እዛ ጋር ደግሞ አሸናፊ ሀገራት የጸጥታው ምክር ቤት ቋሚ መቀመጫ የድምፅን በድምፅ የመሻር መብት ያላቸው ሀገራት እንዲሆኑ ተደረገ። 1972 ላይ ቻይና ታይዋንን ተክታ ጆይን እንድታደርግ ያንን የጸጥታው ምክር ቤትን የቋሚ መቀመጫነት እንድታገኝ ሆነ። ስለዚህ እስከ ቅርብ ጊዜ ድረስ አሜሪካንን በኢኮኖሚ እና በኢኮኖሚ የሚቀናቀናት ያን ያህል እሷን መገዳደር የሚችል ሀገር ስላልነበረ፣ አብዛኞቹ የዓለም ሀገራትም በእሷ ስርዓት ውስጥ ሆኖ እያደጉ ስለነበረ ብዙም ተቃውሞ ቢኖርም ያን ያህል በመንግስታት ደረጃ ፖሊሲ ተይዞለት ሲቀርብ ብዙም አይሰማም ነበር። ነገር ግን አሁን በተለይ እንደ ቻይና አይነት ሀገራት በጣም በከፍተኛ ሁኔታ እያደጉ መምጣት
እና ከአፍሪካ ማከባቢ ደግሞ ድምጾች መስማት ይሄ የጸጥታው ምክር ቤት በአለም ዋና ዋና ጉዳይ የሰላምና የደህንነት ጉዳይ ላይ አምስት ሀገራት ብቻ እንዲወስኑ እያደረገ ነው። ስለዚህ ውክልናው መስፋት መቻል አለበት የሚል ጥያቄ ይነሳል። ከአፍሪካ የተወሰነ ሀገር መግባት አለበት፣ ከኤዥያ ደግሞ ወይ ህንድና ጃፓን ከሁለት አንዱ ወደ መግባት አለባቸው፣ እንደ ጀርመን አይነት ሀገር ሊገባ ይገባል፣ ከላቲን አሜሪካም እንደዚሁ የሚሉ ጥያቄዎች ከዚህም ከዛም እየተነሱ ያለበት ሁኔታ አለ። ግን ይሄ ራሱ ያው እያንዳንዱ ውሳኔ በሁሉም ሀገራት ድጋፍ ማለፍ ስላለበት የመሳካት እድሉ ይሄ ራሱ ዝቅተኛ ነው። አሁን ላይ አሜሪካን ራሱ ብታይ የእነዚህ ተቋማት ሪፎርም እንዲደረጉ እንደግፋለን ሲሉ ትሰማለህ። እነ ቻይናም ሪፎርም ይደረጉ ሲባል ትሰማለህ። ልዩነት የሚመጣው እንግዲህ ማን ይግባ ማን ይጨመር የሚለው ላይ ልዩነት ሊመጣ ይችላል።
በርግጥ በዩክሬንና ሩሲያ መካከል የተካሄደ በሚገኙ ጦርነት ደረጃ ዓለም በሁለት ጎራ የሚያሰልፉ ችግሮች ሲከሰቱ የተቋሙን ታማኝነት እንደሚፈትን የሚጠበቅ እንደሆነ አምባሳደር ተፈራሻው ሊቀበላሉ። ይህም ሆኖ የተባበሩት መንግስታት ድርጅት ከመስራታው ጀምሮ በሰላም ማስከበር በኩል ለዓለም ሰላምና ደህንነት ያበረከተውን አስተዋጽኦ ሊሽር እንደማይችል አምባሳደሩ ይሞግታሉ።
ይሄ ድርጅት ከተቋቋመ ወዲህ ለሰው ልጆች ትልቅ ተስፋ ሆኖ የቆየ ድርጅት በመሆኑ ከነ ድክመቱም ከነ ጥንካሬውም ያለው የዓለም ህዝብ የሰላምና የደህንነት ተስፋ የተባበሩት መንግስታት ድርጅት ነው። ነገር ግን አባላት በምን አይነት ሁኔታ ያን ድርጅት ተቀላቅለው ያገለግላሉ፣ ይጠቀሙበታል? ይህ ሌላ ጥያቄ ነው። ምክንያቱም እያንዳንዱ ሀገር የራሱን የልዕልና ክብርና ሌላም የራሱን ብሔራዊ ጥቅም የሚያስከብርበትን መንገድ ለማራመጃ ወይንም ለማጠናከሪያ የሚጠቀምበት ነው እና የተባበሩ መንግስታት ድርጅት እንደሚታወቀው በዩናይትድ ኔሽንስ ዲቨሎፕመንት ፕሮግራም፣ በስደተኞች ድርጅት፣ በህጻናትና እናቶች ድጋፍ ማለት ዩኒሴፍ፣ በዩኔስኮ፣ በዓለም ጤና ድርጅት፣ በዓለም የህዝቦች ፍልሰት ድርጅት እና በዓለም ምግብ ድርጅት፣ በዓለም እርሻ ድርጅት፣ በእነዚህ ሁሉ በሚያደርገው ስራ ብዙ ያልተዘመረለት በጎ ነገር ፈጽሟል።
በተባበሩት መንግስታት የጸጥታው ምክር ቤት ቋሚ ወክልና ባለነትን የሚፈቅድ ማሻሻያ እንዲደረግ ከሚጠይቁት መካከል የአፍሪካ ህብረትና አባል ሀገራቱ ይገኙበታል። የፖለቲካል ሳይንስ ተመራማሪው ዶክተር ዳርስ ከዳር ታዬ ግን ግጭት፣ ድርቅና መፈንቅለ መንግስት እያመሳት የምትገኘው አፍሪካ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ 78ኛ ዓመታዊ የመሪዎች ስብሰባ ለችግሯ የሚበጃት መፍትሄ የምትጠበቅበት ጊዜ እንደሆነ ያመለክታሉ።
እንደ አፍሪካ ከዛም ደግሞ እንደ ኢትዮጵያ ብዙ ተግዳሮት እየገጠመን ያለበት ወቅት ላይ ያለ ነው። ለምሳሌ የዚህ አየር ንብረት ለውጥን እንኳን ብንወስድ በአፍሪካ ቀንድ ለተከታታይ 5-6 ዓመት ምስራቅ ኢትዮጵያ አካባቢ እና ሶማሊያ፣ ኬንያ ከፍተኛ ድርቅ የነበረበት ሁኔታ አለ። ቅርብ ጊዜ ደግሞ እንደ ሊቢያ እና ሞሮኮ የተከሰቱ የተፈጥሮ አደጋዎች አሉ። ከጸጥታ ችግር አንጻር ካየን እንደ አዲስ መፈንቅለ መንግስት እየተስፋፋ ያለበት ሁኔታ አለ። የውስጥ ግጭት እየተስፋፋ አካባቢዎች አሉ እና ብዙ ችግሮች፣ የዘላቂ ልማት ግቦች መሳካት አስፈላጊ የሆኑ የገንዘብ አቅርቦት ላይ አፍሪካ አይንክ አሁን ብዙ የዓለም አቀፍ ድጋፍ ትብብር የምትፈልግበት ወቅት ላይ ያለችው በተባበሩት መንግስታት ድርጅት እንደዚህ አይነት ችግሮች መፍትሄ የማግኘት እድላቸው ብዙ ባይሆንም ግን አይ ቲንክ ዓለም ከተባበረ ይኖራል ብዬ አስባለሁ። ትልቁ ነገር ከተሳካ ሊሆን የሚችለው በዚህ በኢትዮጵያ በተለይ እና በተወሰኑ ሀገራት በዚህ በተባበሩት መንግስታት ድርጅት በዘላቂ ልማት ግቦች ስኬታማነት ላይ የተወሰነ ስምምነት ላይ ከተደረሰ እሱ ራሱ አንድ ትልቅ ስኬት ነው ብዬ እኔ ወስዳለሁ። አይ ቲንክ እዛ ጋር የሆነ ነገር ይጠበቃል።
በይፋ ከተጀመረ ቀናትን ባስቆጠረው የተባበሩት መንግስታት ጠቅላላ ጉባኤ 78ኛው ዓመታዊ መደበኛ ስብሰባ 150 የዓለም ሀገራት በመሪዎቻቸው ደረጃ ተወክለው እየተሳተፉ እንደሚገኙ ተገልጿል። በተለመደው የተቋሙ አሰራር መሪዎቹ በተመደበላቸው ጊዜ ሰሌዳ መሰረት ንግግራቸውን ለጠቅላላ ጉባኤ ማሰማታቸውንም ቀጥለዋል። የተባበሩት መንግስታት ድርጅት መስራች የሆነችው ኢትዮጵያም በምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሯ አቶ ደመቀ መኮንን በኩል በጠቅላላ ጉባኤው ላይ ተወክላለች። አቶ ደመቀ ከጠቅላላ ጉባኤው ጎን ለጎን ከትላንት በስቲያ ረቡዕ መስከረም 9 ቀን በተካሄደው የጸጥታው ምክር ቤት ስብሰባ ላይ ምክር ቤቱ ፍትሐዊ ውክልና እንዲኖረው ጥሪ አቅርበዋል። ዓለም አቀፍ የፋይናንስ ተቋማትም የታቀደውን ዘላቂ ልማትና እድገት እንዲያሳኩ አስቸኳይ ማሻሻያ ማድረግ እንደሚገባቸውም አስገንዝበዋል። አሜሪካ ድምፅ፣ አስማማየ ነው፣ ዋሽንግተን ዲሲ።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የምትተላለፍላችሁን የቅዳሜ ምሽት መስከረም 12 2016 ዓ.ም ተምረት መሰናዷችን ነው። መሰናዷችን ይቀጥላል። አውሮፓውያኑ 2017 ዓ.ም ተምረት በዩናይትድ ስቴትስ የተመሰረተው ጽናት ተቋም እድሜያቸው ከ14 እስከ 21 ዓመት ያሉ ትውልድ ኢትዮጵያውያንና ኤርትራውያን ታዳጊዎች የተሻለ የሥራ የትምህርትና የበጎ ፍቃድ አገልግሎት እድል እንዲያገኙ ይሰራል። ተቋሙ አካል ጉዳት በተለይም ደግሞ ኦቲዝም ስፔክትረም ውስጥ ያሉ ታዳጊዎችን የሚያገለግል ሲሆን በየዓመቱም 20 ወጣቶችን ያስመርቃል። ከዚህ በተጨማሪም በኢትዮ ኤርትራውያን ማህበረሰብ ውስጥ ተጽዕኖ ፈጣሪ ለሆኑ ግለሰቦች ፍሌም አዋርድ በተሰኘ የሽልማት መርሃ ግብር አማካኝነትም እውቅናን ይሰጣል። ተቋሙና የሽልማት መርሃ ግብሩን በተመለከተ ያስተናዳው ዘገባ ይቀጥላል።
መስከረም 5 2016 ዓ.ም በጽናት ተቋም አማካኝነት በዩናይትድ ስቴትስ ሜሪላንድ ግዛት በተካሄደው የፍሌም አዋርድ አሸናፊ ከሆኑ ሁለት ግለሰቦች መካከል አንዱ ትውልድ ኤርትራዊው አቶ ሳሙኤል ጻድቅ መንግስታብ ናቸው። አቶ ሳሙኤል የሶስት ልጆች አባት ሲሆኑ የቀደሙት ሁለት ልጆቻቸው የኦቲዝም ስፔክትረም ተጠቂዎች ናቸው። አቶ ሳሙኤል ይህንን እውቅናና ሽልማት የተቀበሉትም አርአያ መሆን የሚችሉ ወላጅ በመሆናቸውና ለማህበረሰባቸው በሚያደርጓቸው የበጎ ፍቃድ ድጋፎች ነው። አማርኛ ቋንቋን ትዳር ስመሰርት ለባለቤቴ ስል የተማርኩት ቋንቋ ነው የሚሉት አቶ ሳሙኤል ስለ ሽልማቱ እንዲህ ይላሉ።
ባለቤቴ በሷ በጣም ትልቅ ስራ ትሰራለች ከልጆቻችን ጋር ሴት ልጅ ደሞ አለች። ለምን ስፔሻል ብዙ ሰው የማይረዳው ስፔሻል ኒድ ልጆቹ ሲኖር ኖርማል ልጆቹ ሳምታይምስ አፌክት አላቸው ስፔሻሊ በሶሻል ስቲግማ ውስጥ እነሱ ራሳቸው መረዳት አለባችሁና you have to work with them also ለምን ጥያቄዎች አላችሁ ምናምን እና ይሄን አዎርድ ሳገኝኔ my wife የቸርች ኮሚኒቲ እነሱ ሁሉም ነው ይረዱኝ እና ጽናት ምን አይነት ምትነሱ ቤታችን ቪዚት አድርጓል አዎርዱ እግዚአብሔር ይመስገን ደስ ይለናል ግን ከዛ በላይ ያገኘነው ፍቅር ያገኘነው ሳፖርት ያገኘነው ምክር ያገኘነው አድቫይስ ይሄ ትልቅ ነገር ነው።
በመካከለኛው ምስራቅ ሀገራት ኑሯቸውን አድርገው የነበሩት አቶ ሳሙኤል ልጆቻቸው የተሻለ ድጋፍና እርዳታ ያገኛሉ ብለው ወደ አብስተቡበት ዩናይትድ ስቴትስ መምጣታቸውን ይገልጻሉ። ከዛን ጊዜ አንስቶም እሳቸውም ሆነ ባለቤታቸው በተለያዩ ጊዜያት በተደጋጋሚ ልጆቻቸውን ለመንከባከብ ሲሉ ስራቸውን አቋርጠዋል። በኦቲዝም ሆነ በአካል ጉዳተኞች ዙሪያ ኢትዮ ኤርትራውያን ማህበረሰብ ዘንድ ሰፊ የሆነ ግንዛቤ አለመኖሩ ችግሯቸው የነበረ ቢሆንም በጎርጎሮሳውያኑ 2017 ተመረጥ የተመሰረተው ጽናት ግብረሰናይ ተቋም ግን ለብዙ ችግሮቻቸው እልባት የሚሆኑ መፍትሄዎችን እንደሰጣቸው ይገልጻሉ።
ከጽናት ኢንስቲትዩት ዋናው ነገር ያገኘነው አንደኛው አክሴፕታንስ ነው። አበሻ ኮሚኒቲ ውስጥ ትንሽ አይነት ሚስ አንደርስታንዲንግ አለ ስለ ስፔሻል ኒድ አንድ ሶርሱ ይሄ የዚህ ሚስ አንደርስታንዲንግ ስፔሻል ኒድ የኔ ቤተሰብ ብቻ ሳይሆን ብዙዎች አሉ they don't want it to be known and ይታወቅ አይፈልጉም so they keep their children aside they don't involve them ጽናት ኢንስቲትዩት ይሄ አያደርግም ሁሉም ያመጣል environment create ያደርጋል without these kind of stigmas and barriers so this is the major thing ሁለተኛ እነዚህ ሁሉም ቤተሰቦቹ አብሮ ሲመጡ ስብሰባ ሲደረግ training ሲደረግ ምንድነው ስሙ virtual meetingዎች ሲደረግ ካምፖች ሲደረግ best practicesዎቹ ማግኘት ይችላል ከሌላ ቤተሰብ ከሌላ ፋሚሊ ጽናት ይሄን platform ለልጆቼ ይሰጣ example ልስጥሽ ታላቅ የው ልጅ Joshua special needs እንኳን ቢሆን he has a gift for art ለአርት gift አለው በክሌ ይሰራል የራሱ ዌብሳይትንም አለው የክሌ እቃዎች ይሰራል drawing chakla medinosum drawing allo painting allo yetelye aynet artwork betam des yilwan gen platform al nebero tsenat platform yisetal lelijochu display lemadrek ahun beza be award ceremony gize Joshua የራሱ ቴብል ነበረው።
የጽናት ተቋም መስራችና ፕሬዝዳንት ዶክተር አዳም ቱሉ ተቋሙ ሙሉ ለሙሉ በበጎ ፈቃደኞች እንደሚመራ ይገልጻሉ። በየአመቱም ከ3 እስከ 6 ወራት ያህል አካል ጉዳት በተለይም የኦቲዝም እክል ያለባቸውና እንዲሁም ደግሞ ጉዳት አልባ ለሆኑ እድሜያቸው ከ14 እስከ 21 አመት ላሉ ታዳጊዎች ድጋፍ የሚያደርግ ተቋም እንደሆነም ይገልጻሉ። ዶክተር አዳም ለተቋሙ ምስረታ ምን እንደነሳሳቸው እንዲያስረዳሉ።
በአለሁበት በቤተክርስቲያን ውስጥ ወጣቶችን የማስተምረው እዚያ ጋር መጥቼ ዩኒቨርሲቲ አሶሺየት ፕሮፌሰር ነበርኩኝ። ይሄንን ጽናትን ከመጀመሪያ በፊት እንደዚህ አይነት ችግር ያለባቸው ወጣቶች የሚደርስባቸውን መገፋት አያለሁኝና እኔ ላደርግ የምችለውን ነገር እያሰብኩኝ ነው የቆየሁት። ከዛ አንድ ቀን የሆነ ሰው መጀመር አለበት የሚል ሐሳቡ ነበርኝና ያ የሆነ ሰው እኔ ብሆንስ የሚለው ጥያቄ መጣና እኔ ጀመርኩት። ብዙ ጊዜ ሰዎች እንደዚህ ሲጠይቁኝ በተለይ በዚህ በእንደዚህ አይነት ልጆች ያላቸው ሰዎች የትኛው ልጅህ ነው ያንተ እንደዚህ አይነት ዲሴቢሊቲ ያለው ይላሉ። because ብዙ ሰዎች ወላጆች እንደዚህ አይነት ስራ የሚሰሩት ልጆቻቸው የእክል ሲኖርባቸው ነው ወይም ቪክቲም ሲሆኑ ነውና እኔ ሁለት ልጆች አሉኝ። ሁለቱም ልጆቼ በዚህ አይነት ካታጎሪ አይደለም ያሉት። ለመስራትም ለመጀመር የሚያነሳሳኝ ነገር በእኔ ብሆንስ የሚለው ሐሳብ ነው ያለውና
ዶክተር አዳም በማህበረሰብ ውስጥ በአካል ጉዳት ዙሪያ ላይ ግልጽ የሆነ ውይይትና ድጋፍ እንዲኖር እንደሚሰሩ ገልጸው ነገር ግን ከፍተኛ የሆነ ተግዳሮት በተለይም ከእምነት አባቶች በኩል እንደሚያጋጥማቸው ጠቁመዋል።
እስከማቀው ሁሉም ኢትዮጵያዊ የሆነ አይነት መንፈሳዊ ፓርት አለን። የምንሄድበት መንፈሳዊ በእስልምና ቢሆን በኢቫንጀሊካል ቢሆን በኦርቶዶክስ ቢሆን የሆነ ከእግዚአብሔር ጋር የተገናኘ ነገር አለ ሁሉም ኢትዮጵያዊ። ስለዚህ ይህንን ነገር ለመንካት ካስፈለገ መንፈሳዊ ድርጅቶችን በተለይ መንፈሳዊ መሪዎችን ማግኘትና መንካት ግድ ስለሚሆን ብዙ ጊዜ በእንደዚህ አይነት ኮንፈረንሶቻችን ላይ ከእስልምና ከኦርቶዶክስ ከኢቫንጀሊካሉ መሪዎችን በጥሪነት በእንግድነት እናመጣለን። አንዳንድ ጊዜ ደግሞ እነሱ እንዲናገሩ የፓናሊስት እንዲሆኑም የምናረግበት ሁኔታ አለ። በዛ አይነት ተሰሚነት ስላለው ማለት ነው። የህብረተሰቡ የመቀበል አቅም በዚህ ሁኔታ ላይ ዝግ ነው። በተለይ ምናልባት ማይከብድ ከሆነ ተራ በአማርኛው የሚባለው ከተራው ህብረተሰብ ይልቅ መንፈሳዊ መሪዎች ጋር ያለው ግፊት ትንሽ ይገፋል፣ ትንሽ ከባድ ነው ያለ መቀበል አለ።
ዶክተር አዳም በታዳጊዎች ህይወት ላይ ለውጥ ማምጣት መቻላቸውንም ነው የሚያስረዱት።
በየአመቱ ቢያንስ 20 ልጆችን ነው የምናስመርቀው። 20 ልጆችን ስናስመርቅ የኛ አሁን የጽናት ኢንስቲትዩት ለየት የሚያደርገው ምንድነው? እነኚህ የአካል እድገት እክል ያለባቸው ልጆች አንድ ላይ ሰብስበን እነሱን ብቻ አይደለም የምናስተምረው። ይሄ ኢንክሉሲቭ የሚሉት የትምህርት አለ አካታች ነው በአማርኛ የሚሆነው። አካታች የሆነ የትምህርት ዘዴ ነው የምንጠቀመው። ምን ማለት ነው? ምን ጤነኛ የሆኑ ልጆች 12ኛ ክፍል 11ኛ ክፍል ያሉና ኮሌጅ ተማሪዎች የሆኑ ልጆች አብረው ይማራሉ። አንድ ላይ ነው የሚማሩት። ተመሳሳይ ካሪኩለም ነው የምናስተምራቸው። ተመሳሳይ ሳብጀክት ነው የሚማሩ። ተመሳሳይ ነገር ነው የሚሰሩት። ለምሳሌ ሬዚዩም ያጻጻፍ፣ ኢንተርቪው ማድረግ፣ ስራ መፈለግ እና የመሳሰሉትን ነገር ሁሉም በየአቅማቸው ተመሳሳይ የሆነ ነገር ይማራሉ። እኩል ፕሬዘንት ያረጋሉ፣ እኩል ቻሌንጅ ይደረጋሉ። በየመጠናቸው እሱን እናረጋለን። ይሄ በጣም ጠቅሟቸዋል። በተለይ የአእምሮ አካል እድገት እክል ያለባቸው ልጆች ከዚህ በፊት በእንደዚህ አይነት ኢንቫይሮንመንት ተምሮ ስለማያውቁ ለብቻቸው ነው ተከልለው ሰግሪጌትድ የሆነ የሚሉት አይነት ይሄ የክልላዊነት አይነት ትምህርት ነው የሚማሩት። ይህንን አይነት አካታች ትምህርቶችን ማግኘታቸው ትልቅ ተቀባይነት እንድናገኝ ረድቶናል። እሱ በጣም ጠቅሞናል። ለሁለቱም ነው። እነኚህ ሶኮልድ ጤነኛ ለሚባሉት ልጆችም ራሳቸውን እንዲያዩና የተሻለ ነገር እንዲያደርጉ እንዲበረታቱ አድርጓቸዋል። ለሌሎቹም ደግሞ ልጆች አብረው መሆናቸው እኛም ለካ ተቀባይነት አለን፣ እኛም እንደ ሰው እንቆጠራለን፣ እኛም ለካ እኩል ነን፣ ከኩዮቻችን ጋራ ማውራት መጫወት እንችላለን የሚለውን ኢንቫይሮንመንት ፈጥሮልናል።
ጽናት ተቋም በዲሲ፣ ሜሪላንድ እና ቨርጂኒያ አካባቢ ያሉ ታዳጊዎች የተሻለ የስራና የከፍተኛ ትምህርት እድል እንዲያገኙ የሚያግዝ ሲሆን በተጨማሪም በኢትዮ ኤርትራውያን ማህበረሰብ ውስጥ እጅግ ተጽዕኖ ፈጣሪ ለሆኑ ግለሰቦችም በፍሌም አዋርድ በኩል እውቅናን ይሰጣል። ከአሜሪካ ድምፅ ለተጠናቀረ ዘገባ ኤደን ገረመው።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የምትተላለፍላችሁን የቅዳሜ ምሽት መስከረም 12 2016 ዓ.ም መሰናዷችንን ነው። አብራችሁን ስለሆናችሁ እናመሰግናለን። ለምሽቱ ያዝናቸው ዘገባዎች እነዚህ ነበሩ። አሁን ሰዓቱ የሙዚቃ ቃና ነው። ከእንግድ ወልዲ ጋር ትቆዩ ዘንድ በአክብሮት እጋብዛለሁ።
ጤናስልኝ እንደምናመሻችሁ። ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊ የሙዚቃ ቃና አሁን ጀምሯል። ሙዚቃዎችን መራርጬ ወደ እናንተ የማደርሰውና አስካራ ሰዓት አብሬያችሁ ማመሸው እንግዶ ወልዴ ነኝ። September the earth wind and fire በአሜሪካና በአውሮፓ ሞቃቱና ወበቁ በጋልፎ ሸጋ አየር ያዘው መስከረም ይመጣል። በኢትዮጵያ ሲሆን የዝናብና ጭጋጋማ ወቅት አልፎ አዲስ አመት የምናይበት እንቁጣታሽንና መስቀልን የምናከብርበት አይደል? Earth, Wind and Fire ስለ መስከረም ወር ቆየት ብሎ ያዘምትን ዜማ ነበር ያደምጥ ነው። ዳዊት በጣም ነው የምወድሽ። ሁለት ዳዊት ጽጌዎችና ከሁለት በላይ አቀንቃኞች በዳዊት ስም እንደሚጠሩ ልብ ይሏል። ስለ የትኛው ዳዊት ጽጌ እንደምናወራ ድምጻቸውና ዜማቸው ይነግረናል።
And it's hard to do Yeho de la sayesh Men kal tana gresh Wustel le glesh Chen le kain ta bebe Te fanye meleshir
ጽጌ ወደ ዳዊት ሰንበት አተሻግረን ምሽቱን የዳዊቶች እናረጋግጥ።
የመገናኛውን ሰዓቱን ማናው ይጠፋል እድሜ ያስቆጠረ ዘመንም ይገፋል ትዝታ እንደ ጊዜ እንደ ቀን መች ያልፋል
ሁለቱንም ዳይቶች እናመሰግናለን። ቲና ማሪ ዴጃ ቡ ዌን አይ ቢን ሂር ቢፎር በሚባል ይታወቃል። ዜና ስፍራ ያልገደባቸው ሁለት ነፍሶች በዘፋኛ ውስጥ እንደገና መመላለሳቸውን የሚያመለክተው ይዘፈን በመድር ላይ የምታየው መልካምም ሆነ መጥፎ ነገር ከዚህ ለፊት ኖራው የምታቀውና በድጋሚ ያለፈችበት መሆኑን ይተርካል። የቲና ማሪ ደጃቡ ነበር። አንዳንድ ሰዎችንና ስራዎቻቸውን ማስተዋወቅ ያስፈልጋል። የምሽቱን የሙዚቃ ቃና ለናጠናቀቅ ተዳርሰናል። የምንለያችሁ በዚህ ሱሰኛሽ በተሰኘው የተወዳጁ ተሾመ ምትኩ ዜማ ነው። ለሳምንት ቀጠሮን ያዝ። እስከዛው ሰላም።
የተከበራችሁ አድማጮቻችን የምሽት ያዝናቸው መሰናዶዎች ተጠናቀቁ። ፕሮግራሙን በማቀናበር አብራን የቆየችው ብርሃን ኃይሉ፣ ዋና አዘጋጇ ጽዮን ግርማ እንዲሁም ፕሮግራሞቹን በማሰናዳት አብረን ከተሳተፉ መላው የአሜሪካ ድምጽ ባልደረቦች ጋር በመሆን ሳስተናግዳችሁ ያምሽት ኤደን ገረሞኔ አብራችሁን ስለቆያችሁ እናመሰግናለን። ደህና ደሩ።